ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 13 2012 ዓ.ም ተመረጥ ዝግጅታችን ጀመረ። በኮሮና ቫይረስ ወረርሽኝ ጊዜም ቢሆን የስደተኞች ቀን በመላው ዓለም ተከብሯል።
ከኮቪድ-19 ጋር በተያያዘ ስለዚህ እስከዛሬ ድረስ እንደነበረው በአደባባይ አይከበርም በዚህ ዓመት የስደተኞች በዓል።
የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሙኒኬሽን ዳይሬክተር አቶ ባካል ንጉሴ ናቸው። ስደተኞችና አከባበሩን በተመለከተ ሌሎች ጥንቃቄዎችን ያዘ ሰገባ ለምሽቱ ይዘናል።
አገሮች ተስማሙበትም አልተስማሙበትም ሙሌቱ አሁን ሐምሌ ላይ ይቀጥላል። ግን ድንበር ተሻጋሪ ወንዝ ላይ የምንሰራው ፕሮጀክት ስለሆነ እንዲሁም ከጥሩ ጎረቤትነት አንጻር የታችኛው ተፋሰስ አገሮች ላይ የሚመጣውን ጉዳትም ካለ ኢምፓክትም ካለ ለመቀነስ ያ ከኢትዮጵያ በኩል ያንን ለማድረግ ከዛ በመነጨ በጎ ፈቃድ የሚካሄድ ድርድር ነው እንጂ ይሄ የህግ አግባብነት አስገድዶን የምናደርገው ድርድር አይደለም።
ስብስቡ ውስጥ ያሉት በሙያ አንጻር በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ ዴታ ሳይንስ፣ በዊንድ ፓወር፣ በሶላር መቅደላዊት አይነት ደግሞ በዚህ በኢንጂኒሪንጉ እና በዲፕሎማሲ የግላቸው ሙያ በጣም የላቁ እና በተለያየ ሙያ ያሉ ናቸው።
መቅደላዊት መሳይ፣ ሳምሶን ደምሴ እና ሶስና ተፈሪ የተባሉ ሶስት በልዩ ልዩ የሙያ መስክ የተሰማሩ ኢትዮጵያውያንና ትውልድ ኢትዮጵያ ነው የሰማችሁት። በተለይ በህዳሴ ግድብ ዙሪያ ስለሚያደርጉት እንቅስቃሴ የተደረገውን ውይይት በመጀመሪያው አጋማሽ እናስደምጣችኋለን። ነገ በመላው ዓለም የሚከበረውን የአባቶች ቀን በሁለተኛው አጋማሽ በሙዚቃ ቃና እናስታውስበታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታዬ ታሰማናለች።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ በኮሮና ቫይረስ የተጠቁ 399 ተጨማሪ ሰዎች በዛሬው ዕለት መገኘታቸውን የጤና ሚኒስቴር አስታውቋል። አጠቃላዩ ቁጥር 4469 መድረሱንም አክሏል። ባለፈው የ24 ሰዓት ጊዜ ውስጥ 4848 ምርመራዎች ተካሂደው የተገኙት የቫይረሱ ተጋላጮች 398 ኢትዮጵያውያንና አንድ የውጭ ዜጋ እንደሆኑ ተገልጿል። 194 ወንዶች፣ 204 ሴቶች መሆናቸውን መረጃው አመልክቷል። 135 ከሲቪል ሰርቪስ ዩኒቨርሲቲ ለይቶ ማቆያ፣ 132 ከደወሌና ጋሊሌ ለይቶ ማቆያ፣ 86 ከአዲስ አበባ፣ 14 ከድሬዳዋ፣ 9 ከኦሮሚያ፣ 1 ከሶማሌ፣ 2 ከትግራይ፣ አንድ ከደቡብ ክልልና አንድ ሰው ከጋምቤላ መሆናቸውን የጤና ሚኒስቴሩ መረጃ ዘርዝሯል። በአዲስ አበባና በተለያዩ የሀገሪቱ ክልሎች በድምሩ 95 ሰዎች እንዳገገሙም አክሎ ገልጿል። በተያያዘ ዜና የጤና ሚኒስቴሩ የመድኃኒት አጠቃቀምን የተመለከተ ማሳሰቢያ አውጥቷል። ዴክሳሜታዞን የተባለው መድኃኒት በጽኑ ለታመሙ ህሙማን መተንፈሻ ማገጃነት ባለው ጠቃሚነት የተነሳ በድንገተኛ ሕክምና ክፍል ጥቅም ላይ እንዲውል በቅርቡ መወሰኑን አስታውሷል። ነገር ግን መድኃኒቱ ኮቪድ-19ን ለመከላከል የማይጠቅም ከመሆኑም ሌላ የጎንዮሽ ጉዳት የሚያስከትል በመሆኑ ያለ ሐኪም ትዕዛዝ መወሰድ እንደሌለበት አሳስቧል። የመድኃኒት መደብሮችም ያለ ሐኪም ትዕዛዝ መድኃኒቶቹን ከመሸጥ እንዲቆጠቡ ጨምሮ አሳስቧል። በሌላ በኩል የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ዓለም አቀፉ የኮቪድ-19 ወረርሽኝ በፍጥነት እየተዛመተ መሆኑን አስታውቀዋል። ከትናንት በስቲያ ሐሙስ ብቻ በዓለም ዙሪያ ከ150,000 በላይ አዲስ የቫይረሱ ተጠቂዎች መመዝገባቸውን ዶክተር ቴድሮስ ገልጸዋል። ይህ አሃዝ ወረርሽኙ በታህሳስ ወር ከተቀሰቀሰ ወዲህ በአንድ ቀን ውስጥ ከተመዘገቡት ሁሉ ትልቁ መሆኑን ዶክተር ቴድሮስ አስታውቀዋል። የሚበዙት አዲስ ተያዦች ደቡብ እስያና መካከለኛው ምስራቅ ሀገሮች መሆናቸውን ነው አያይዘው የገለጹት። እንቅስቃሴዎቻችንን ለመቀጠል የሚያስችለን ተጨማሪ ገንዘብ ካላገኘን በመጪው ሐምሌ ወር ሰብአዊ እርዳታ ባየር የማጓጓዝ አገልግሎታችን ሊቋረጥብን ይችላል ሲል የዓለም የምግብ ፕሮግራም አስጠነቀቀ። WFP አገልግሎቱን ለመቀጠል 965 ሚሊዮን ዶላር ጠይቆ እስካሁን ያገኘው 14% ብቻ መሆኑን አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር ፕሬዝዳንት ዶናልድ ትራምፕን ረዳቶች ላይ የተመሰረቱ ክሶችንና የግል ነገረ ፈጃቸው ሩዲ ጁሊያኒ ላይ የተከፈተው ምርመራ በበላይነት የመሩት የኒውዮርኩ ማንሃተን ወረዳ አቃቤ ሕግን ለማሰናበት ተንቀሳቀሰ። ጄፍሪ በርማን ግን ስራዬን አለቅም ምርመራዎቹም ይቀጥላሉ ብለዋል። ስራዬን አለቅኩም የመልቀቅም ሐሳብ የለኝም ሲሉ በርማን መግለጫውን ያወጡት ጠቅላይ አቃቤ ሕጉ ቢል ባር ከስራቸው ይሰናበታሉ ብለው ትናንት ከተናገሩ ከጥቂት ሰዓታት በኋላ ነው። በዩናይትድ ስቴትስ በትናንትናው ዕለት ጁን 10 ተብሎ የሚታወቀው ከ155 ዓመታት በፊት ባርነት ያከተመበት መታሰቢያ በዓል በሺዎች የተቆጠሩ አሜሪካውያን አክብረውት ውለዋል። ጁን 10 ለወትሮ በየዓመቱ የሚከበረው ደጅ ላይ ተሰባስቦ ጠባብሶ አብሮ በመብላትና በተለያዩ የማህበረሰብ ዝግጅቶች ሲሆን ዘንድሮ ግን ያ በአብዛኛው በኮቪድ-19 ምክንያት ተሰርዟል። ይሁን እንጂ ዕለቱን በማሰብ አክቲቪስቶች ያደራጇቸው የተቃውሞ ሰልፎችና ንግግሮች ተካሂደው ውለዋል። በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ኦክላሆማ ቶልሳ ከተማ ላይ ለሚያካሂዱት ህዝባዊ ስብሰባ ለመታደም በብዙ 10 ሺዎች የተቆጠሩ ደጋፊዎቻቸው እየተሰባሰቡ ናቸው። ፕሬዝዳንቱ ብዛት ያለው ደጋፊ የሚገኝበት ንግግር ሲያደርጉ በኮሮና ቫይረስ ወረርሽኝ ምክንያት እንቅስቃሴዎች ከተዘጉና በአገር አቀፍ ደረጃ የፖሊስ የጭካኔ አድራጎትን ከሚቃወሙ ሰልፎች ወዲህ ይህ የዛሬው የመጀመሪያቸው ይሆናል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 13 2012 ዓ.ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ ላይቭ @ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ወደ ቀዳሚ መሰናዷችን እንለፍ። ዛሬ ቅዳሜ ሰኔ 20 2020 በመላው ዓለም የሚከበረውን የስደተኞች ቀን አስመልክቶ የተለያዩ መግለጫዎችና ዘገባዎች እየወጡ ነው። አለመረጋጋት፣ ጦርነትና የኢኮኖሚ ድቀት ዋነኛዎቹ የስደት መንስኤዎች ናቸው። ዘንድሮ ደግሞ ዓለምን የወረረውና የኮሮና ቫይረስ ተጨምሮበት ስደተኞቹ በያሉበት እንኳን እንዳይረዳዱ ተደራራቢ ችግር እየሆነባቸው ነው። ኮሮና ቫይረስን ለመከላከልና ስደተኞችን ከመንከባከብ ጎን ለጎን በሙያ ምግባራቸው የላቁትን ስደተኞች በልዩ ሁኔታ ከማክበር ጋር ዓለም አቀፉ የስደተኞች ቀን ታስቦ እንደሚውል እየተገለጸ ነው። የቪኦኤ ዘጋቢ አራሽ አርባሳዲ ያጠናቀረውን ዘገባ ወደ አማርኛ መልሶና የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲን አነጋግሮ ተከታዩን ዘገባ ያጠናቀረው ደረጀ ደስታ ነው።
የሶሪያው ስደተኛ መሐመድ አልካላፍ ጦርነት የበጣጠቃት አገሩን ትቶ አዲስ ህይወት ለመመስረት ያቀናው ወደ ጀርመን ነው። ከቦምብ ፍንዳታና ደም ከሚያፋስስ አካባቢ ርቆ የባቡር ነጂነት ህልሙን በመፈጸም ላይ ይገኛል።
እኔ ማለት ሁልጊዜ ስራውን በሚገባ እየሰራ ማደግ የሚፈልግ ሰው ማለት ነኝ።
አልካላፍ የዓለም መንግስታት ድርጅት በዓለም የስደተኞች ቀን ከሚያከብራቸውና ከያሉበት ከተፈናቀሉ ሚሊየን ስደተኞች መካከል አንዱ ነው። የዓለም አቀፍ ስደተኞች ድርጅት የግንኙነት ቢሮ ኃላፊው ጆአን ገህዲን ዊሊያምስ እንዲህ ይላሉ።
We basically use it as an opportunity.
በመሰረቱ ይህን አጋጣሚ የምንጠቀመው የስደተኞችን ሁኔታ ለማጉላትና ዓለም አቀፍ ጥበቃ እንዲደረግላቸው ለማሳሰብ ብቻ አይደለም። ስደተኞችም ሁልጊዜ ለዓለም የሚያበረክቱትን ልዩ አስተዋጽኦና ህብረት ለማጉላትም ጭምር ነው።
የድርጅቱ የዓለም አቀፍ ግንኙነት ቢሮ ኃላፊዋ ጆን ገህዲን እንደሚሉት ስደት በሚያንገላታቸው ስደተኞች ላይ ኮሮና ቫይረስ ደግሞ ተጨማሪ ችግር ደቅኖባቸዋል።
ከኮሮና ቫይረስ የተነሳ ዓለም አቀፍ የስደተኞች ተቋማት አገልግሎታቸውን የቀነሱባቸው አንዳንድ አካባቢዎች አሉ።
ከነዚህ መካከል በኮሮና ቫይረስ ምክንያት ቆሞ የነበረ የተኩስ አቁም ስምምነት አልቆ በዚህ ሳምንት ጦርነቱ እንደገና ያገረሸባቸው እንደ የመን ያሉት አገሮች ይገኙባቸዋል። ጦርነት በበታተናት አገር 80 ከመቶ የሚሆኑ የመናውያን ሰባዊ እርዳታ ተመጽወተው እንዲኖሩ የተገደዱ ሲሆን ሁኔታው እሱንም መስጠት ወደማይቻልበት ደረጃ እየተገፋ ነው። የተባበሩት መንግስታት ቃል አቀባይ ክሪስ ቦይ አን ይህን ሲገልጹ
በጥቅሉ ሲታይ በአጠቃላይ የሰብአዊ ቀውሱን በተለይ ደግሞ በዓለም ስደተኞች ጉዳይ መላሽ በመስጠቱ መንግስታትንም ሆነ እርዳታ የሚያስፈልጋቸውን ሁሉ በመርዳቱ ረገድ አቅማችን አሁንም እንዳጠረ ነው።
አካባቢያቸው ጦርነትና ፍጅት እየሆነባቸው ወደ 71 ሚሊዮን የሚደርሱ ስደተኞች አገርና ቀያቸውን ጥለው እየተሰደዱ ነው። ክሪስ ቦይ አን እንደሚሉት የነሱን ችግር ለመቅረፍ መላውን ዓለም ማንቀሳቀስ ይጠይቃል።
ዓለም አቀፉ የስደተኞች ድርጅት ከዩናይትድ ስቴትስ መንግስትና በመላው ዓለም ካሉ መንግስታት ጋር የሚሰራውም ለዚሁ ሲሆን አሁን በእጅ ላሉት ችግሮችና ለዘለቄታውም የሚሆን ቋሚ መፍትሄ ለመፈለግም ነው።
በዓለም አቀፍ ደረጃ ያለው የስደተኞች ሁኔታ ዘለቄታዊ እልባት ባያገኝም የአንዳንድ ስደተኞችን ዘላቂ ህይወት የሚያረጋጋ መፍትሄ መገኘቱን መጥቀስ ይቻላል። የሶሪያው ስደተኛ አልካላፍ እንዲህ ብሏል።
I could not think about my future. Now I have this
ስለወደፊቱ ህይወቴ ማሰብ አልቻልኩም ነበር። አሁን ግን ይሄንን የሙያ ስልጠና ካስተማማኝ የሥራ ዋስትና ጋር አግኝቻለሁ። ስለሆነም እንደገና ስለወደፊቱ ህይወቴ ማሰብ እችላለሁ። በድጋሚ ተስፋ አለኝ።
እንደ አልካላፍ በመላው ዓለም ተበተነው ለከርታታው ህይወታቸው ዘላቂ ዋስትና ለመስጠት የሚባዝኑ ስደተኞች በሚሊዮኖች ይቆጠራሉ። በአንዳንዶቹ አገሮች የገዛ ዜጎቻቸው ለስደት ሲወጡ የሌሎች አገር ዜጎች ደግሞ ለስደት ይገባሉ። መሸኘትና መቀበል የተለመደ ነው። አፍሪካም እንዲሁ ነው። በአፍሪካ ከፍተኛውን የውጭ አገር ስደተኞች በመቀበል ቀዳሚውን ስፍራ ከያዙት አገሮች መካከል ኢትዮጵያ አንደኛው ናት። ኢትዮጵያ ውስጥ ድንበር ተሻግረው በአራቱም አቅጣጫ እየገቡ የሰፈሩ ቁጥራቸው ወደ 1 ሚሊዮን የሚጠጋ የውጭ አገር ስደተኞች አሉ። በዚህ የተነሳ ኢትዮጵያም የስደተኞች መጠለያ አገር ሆናለች። ዓለም አቀፉ የስደተኞች ቀን ታስቦ ከሚውልባቸው አገሮች አንዷ መሆኗም ለዚህ ነው። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሙኒኬሽንና ሞደርናይዜሽን ዳይሬክተሬት ዳይሬክተር አቶ በአካል ንጉሴ እለቱ በኢትዮጵያ እንዴት ታስቦ እንደሚውል ነግረውናል። ዛሬ በመላው ዓለም ተከብረው የሚውለው የዓለም አቀፍ የስደተኞች ቀን በኢትዮጵያ በምን መልኩ ነው የሚታሰበው?
ጥሩ እንግዲህ ያው አሁን ያለንበትን ዓለም አቀፋዊም ሀገራዊም ሁኔታ ታቋል ከዚህ ከኮቪድ-19 ጋር በተያያዘ ስለዚህ እስከዛሬ ይደረግ እንደነበረው በአደባባይ አይከበርም በዚህ አመት የስደተኞች በዓል። ስለዚህ ቀድሞም በተደረጉ አሁንም እየተደረጉ ባሉ ዝግጅቶች በተለያዩ ሚዲያዎችና በማህበራዊ ሚዲያ ስደተኝነትና ከስደተኝነት ጋር በተያያዙ ጉዳዮች እንዲሁም አሁን ካለው ወረርሽኝ ጋር በተያያዘ ስደተኛውንም በሀገሪቱ አጠቃላይ ያለውን ሁኔታም በማስገንዘብ የሚታለፍ ነው የሚሆነው የዚህ አመት በዓል እንጂ እንደስከዛሬው ደባብ የሚቆጠር ነገር አይኖርም።
ድንበር ሳይለይ ዓለምን የወረረው ኮሮና ቫይረስ ኢትዮጵያን ድንበር ተሻግረው ከገቡት ስደተኞች ጋር እንዳይገባ የሚደረግ መከላከል ይኖር ይሆን? አቶ በአካል እንዲህ ይላሉ።
በዋናነት ትኩረት አድርገን ስንሰራ የቆየነው ቫይረሱ ወደ መጠለያ ጣቢያዎች እንዳይገባ የመከላከል ስራ ላይ ነው። አተኩረን ስንሰራ የቆየ ነው። ይሄን ማለት አዳዲስ ስደተኞች ሲገቡ 14 ቀን የለይቶ ማቆያ ውስጥ እንዲቆዩ የማድረግ እና የተለያዩ ቴስቶችን የማድረግ ከዚህ ውጭም በወጥ በሆነ መንገድ ከሌላ አካባቢ ከአንድ ካምፕ ወደ አንድ ካምፕ እንቅስቃሴ እንዳይደረግ፣ በቀጥታ ስደተኞች እንዳይገቡ፣ ወጥተው ተመልሰው እንዳይገቡ እንደዛ የሚያደርጉ ከሆነም ለይቶ ማቆያ እንዲቆዩ። ከዛ ውጭ ስደተኞች ከተለያየ አካባቢ የመጡ እንደመሆናቸው በተለያዩ ቋንቋዎች ስለ በሽታ ያላቸው ግንዛቤ እንዲሰፋ ሰነዶች ተጠርጉሞ እንዲቀርቡላቸው እንዲህ አይነት የአዌርነስ ስራዎች መስራት ላይ ፎከስ አድርገናል። ከዛ ውጭም በየመጠለያ ጣቢያ ያሉ የስደተኛ የሕክምና ጣቢያዎችን፣ የጤና ጣቢያዎችን እና የሕክምና ማዕከላትን ግብዓቶችን በሚቻልበት ደረጃ ለማሟላት ሲሞከር ቆይቷል። ይሄ ማለት ግን በአጠቃላይ በዓለም አቀፍ ደረጃ ለስደተኞች የሚደረገው ድጋፍ ከመቀነሱ ጋር ተያይዞ የሚቀርቡ ግብዓቶችና የሚደረጉ ድጋፎች በጣም አጥጋቢ ናቸው ማለት አይቻልም። ነገር ግን እንደ ሀገር ሀገሪቱ አፎርድ ልታደርገው በምትችለው ደረጃ እና ከለጋሽቶች የሚቀርቡ ግብዓቶችን በማከፋፈል በኩል የተሻለው ስራ ተሰርቷል። ነገር ግን ዓለም አቀፋዊ ድጋፉ አሁንም በጣም ደካማ ነው። ይሄ በዩኤንኤችሲአር በኩልም ሰሞኑን በሚዲያ ተገልጿል።
የዓለም አቀፉን የስደተኞች ቀን ምክንያት በማድረግ የተሰናዳው ዘገባ ይህ ነበር። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። መልካም ምሽት።
ባልደረባችን ደረጀ ደስታን ለዘገባው እናመሰግናለን። አድማጮች፣ እናንተም እያዳመጣችሁን ስለሆነ እናመሰግናችኋለን። አስተያየት ወይም ጥያቄ ካሏችሁ ደግሞ የኢሜል አድራሻችን ላይ ያኩልን። ወደ ተከታዩ ዘገባ እናሻግራችሁ። የሀገራችን ጉዳይ ግድ ይለናል፣ የበኩላችንን ማዋጣት እንሻለን፣ ለወገናችን የመድረስ ግዴታ አለብን፣ ለሕዝባችን ጥቅም እንቆማለን በሚሉና በልዩ ልዩ የኢትዮጵያ ጉዳዮች ዙሪያ የተሰበሰቡ በአገር ውስጥና በተለያዩ የውጭ ሀገራት የሚኖሩ በተለያየ የሙያ መስክ የተሰማሩ ኢትዮጵያውያንና ትውልደ ኢትዮጵያ የዛሬ እንግዶቻችን ናቸው። በተለይ በህዳሴ ግድብ ዙሪያ ስለሚያደርጉት እንቅስቃሴ ከሶስቱ ጋር ተወያይተናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ለምሽቱ የተሰናዳውን የመጀመሪያ ክፍል ውይይታቸውን እንግዶቹ በመጠኑ ስለ ራሳቸው እንዲነግሩት ላቀረበላቸው ጥያቄ በሰጡት ምላሽ ይጀምራል።
ስሜ ሶስና ተፈሪ ይባላል። የዋሽንግተን ዲሲ አካባቢ ነዋሪ ነኝ። ከ25 ዓመት በላይ በቴክኖሎጂ ኢንጂነሪንግ ዙሪያ ነው የሰራሁት። ዛሬ 2 ዓመት ያንን ቋሚ ስራ ሪታየር በማድረግ ወደ ሌላ ዘርፍ ለመግባት ታስቤ በዲጂታል ማርኬቲንግ እና በቢግ ዴታ በዴታ አናሊቲክስ ዙሪያ ወደ ትምህርት ተመልሼ ገብቼ እሱን እያጠናሁ ነው። ጓደኞቼ ጠይቀውኝ የዲጂታል ማርኬቲንግ አስፔክቱን ለመርዳት ነው የተሳተፍኩት። አላማዬ ሪሊ ከኛ ስር ለሚያድጉ ልጆች፣ ወጣቶች የምናስረክበው የምናረካክበው ፕሮጀክቶች አሉ ብዬ ስለማምን በኢትዮጵያ ዙሪያ ያንን ለማደራጀት እና ሁነኛ የሆኑ ፋክት ቤስድ የሆነ ድርጅት አቋቁመን ስለ ኢትዮጵያም ስለ አፍሪካም ያሉ ፋክት ብራንዲንግ ሃይላይቲንግ ላይ ብንሰራ ነው ራማችን። እንግዲህ ስያስባል ቤር ይፈጸማል፣ እናያለን ወዴት እንደሚሄድ።
ሳምሶን ደምስቴ የተፈራ እባላለሁ። እዚህ ዋሽንግተን ዲሲ ነዋሪ ነኝ። ከዊ አስፓየር መስራቾች አንደኛው ነኝ። ስራዬ በኢንፎርሜሽን ቴክኖሎጂ ፊልድ ወደ 25 ዓመት በላይ ሰርቻለሁ። አሁን 18 ዓመት ሰራሁት ለአንድ የአሜሪካን መንግስት መስሪያ ቤት በኢንፎርሜሽን ቴክኖሎጂ ዲሬክተርነት ነው በማገልገል ላይ የሚገኙ።
መጀላዊት መሳይ ይባላለሁ። አሁን ኢትዮጵያ ነው የምኖረው። ስራዬ ሪሰርች የምሰራው የናይል ውሃ አጠቃቀም ሌትሊ ደግሞ የአባይ ግድብ አካባቢ ነው። ፒኤችዲ ካንዲዴት ነኝ። ፒኤችዲ ትምህርቴን በቅርብ ለመጀመር እየጠበኩኝ ነው። ከዛ በተረፈ ግን ጽሁፎችን፣ ፓነል ዲስከሽኖችን እና እንዲሁ በአጠቃላይ ጥናቶችን በአባይ እና የአባይ ውሃ አጠቃቀም ዙሪያ እሰራለሁ።
እንግዶች አመሰግናለሁ ሁላችሁንም። የአባይ ጉዳይ እያነጋገረ ነው። ጠበቅ ያሉ ውዝግቦች ሰሞኑን ድርጅቶችን ተከትሎ እየተሰሙ ነው። በአባይ ጉዳይ ላይ የኢትዮጵያውያን ድምፅ አይሰማም፣ የኢትዮጵያ ጉዳይም በአግባቡ አልቀረበም በሚል መነሻ ዊ አስፓየር በሚል ራሳችሁን ያሰባሰባችሁ በጎ ፈቃደኞች ናቸው። እስኪ በቅርበት እንደሚከታተል ሰው በቅርቡም ሙሌት ስራውን እንዲጀምር የሚጠበቀው የህዳሴ ስራዎች ዙሪያ ዛሬ የሚታዩትን በተለይ ደግሞ ከትላንት በስቲያ ከተቋረጠው ድርድር ማግስት የሚሰሙትንም ድምፆች ጨምሮ ምንድን ነው የተረዳችው? ልግደላዊት ሙያሽም ለአባይ ጉዳይ ቅርብ ይሁን እንጂ የግድ በሙያቸው አይደለም የተሰባሰባችሁት። በኢትዮጵያዊነታችሁ ያገባናል፣ እኛም በበኩላችን ምናዋጣ የሚችለው ነገር አለ በሚል በዝርዝር አንዳንድ ነጥቦች እናነሳለን። እስኪ ከትዝብታችሁ እንነሳ። ዜናውን ተከታትላችኋል፣ ከትናንት በስቲያ የወጣውን ዜና። ከዚያ ማግስት ይከተላል የሚባለው አቅጣጫ ላይም የተለያዩ ድምጾች እየተሰሙ ነው። ልግደላዊት ካንቺን ጀምር። ምሽቱን የተገፋው አራቅ ያለው አንቺ ጋ ነው፣ አዲስ አበባ ላይ አሁን ከምሽቱ 4 ሰዓት እየተቃረበ ነው።
አዎ፣ የመሆኑ ድርድር በተመለከተ ድርድር አይጠላም ሁልጊዜም ቢሆን ነገሮችን በድርድር ለመፍታት ነው አትሊስት በኢትዮጵያ በኩል ያለው አቋም። ስለዚህ ተመልሰው ወደ ድርድሩ መምጣታቸው የሚደገፍ ነገር ነው፣ ጥሩም ነገር ነው። ነገር ግን ተመልሰው ወደ ድርድሩ ሲመጡ ከዚህ በፊት የነበሩት ድርድሮች ላይ የነበሩትን መሰናክሎች እንደገና ላለመድገም አይ ቲንክ እሱን መጠንቀቅ ያለብን ይመስለኛል። ሰማይ ያየን ያለ ነው ይሄ በታዛቢነትና ወይ በሚዲየተርነት የመጡት አካላት መስመራቸውን ኦቨርስቴፕ አድርገው ድርድሩን ወደ አንድ አቅጣጫ ስቲር ለማድረግ የሚሞክሩትን ነገር ነው እያየን ያለ ነው። ግፊት ለማድረግ እየሞከሩ ያሉበትን ሁኔታ እያየን ነው። ይሄ በፊት ከነበረው ነገር ተምረን እንዴት ነው ያንን መከላከያ መንገድ ማበጀት የነበረብን ነገር ነበረ። አሁንም እያየን ያለ ነው ነገር እሱ ነው። አሁን ስለ ድርድሩ እርግጥ ነገርም ማግኘት አይቻልም። ምክንያቱም ከሶስቱም አገሮች ከሱዳንም፣ ከግብፅም፣ ከኢትዮጵያም የሚወጣው መግለጫ አንዳንዴ የተቃራኒም ነገር ነው። በዚህ በኩል አብዛኛው ነገር ላይ ተስማምተናል ሲባል በዚህኛው በኩል ላይ ደግሞ ብዙም ቀት እየተጓዘ አይደለም የሚል ትንሽ አደናጋሪ የሆነ መልእክትም ነው ያለው። ድርድሩ እንደሚቀጥል ተናግረዋል። ስለዚህ ጠብቀን የድርድሩን ውጤት ማየት የሚሻል ነው የሚመስለው። አሁን ባለበት ሁኔታ ግን እኔ ምንም መደምደሚያ ላይ መድረስ አልቻልኩም።
መልካም።
እንግዲህ በእናንተ ምርጫ እና ፍላጎት መሰረት በስማችሁ እየጠራሁ ነው። ለአድማጮች ችግር እንዳይል ይሄንን ላስተዋውቅና ሳምሶን፣ ባንተስ በኩል የሰሞኑን ያልተሳካ ድርድርም ሆነ የህዳሴ ግድብ አሁን ያለበትን ሂደት በቅርበት እንደሚከታተል ሰው ምን ታዘብ?
እሺ አሉላ፣ ፈቃድህ ከሆነ እኛ በመገናኛ ብዙሃን ስንቀርብ የመጀመሪያችን ስለሆነ ለአድማጮች ግንዛቤ እንዲኖር ዊያስፋየር ማን ነው የሚለውን ነገር ስለ ዊያስፋየር ማንነት ብናገር ብፈቅድልኝ።
መልካም።
በመግቢያችን እንደጠቆም ነው እና በመጠኑም እንዳስተዋወቅ ነው ይሄ የትውውቅም ጭምር ፕሮግራም ነው እና ባጭሩ አስተዋውቅንና ለአስተያየት ብዘል።
እሺ፣ ዊያስፋየር እንደጠቀስከው መግቢያው ላይ የተቋቋመው በበጎ ፈቃደኛ ኢትዮጵያውያን ነው። ዊያስፋየር በናይል ብቻ ሳይሆን የአፍሪካን መልካም ገጽታዎች ለማሳየት የተቋቋመ እንደ ቲንክ ታንክ ልክ እንደ ብሩኪንግ ኢንስቲትዩት አይነት ተቋም ነው እና ከአሁን በፊት አልነበረም እንደዚህ አይነት ተቋም። ይሄ ተቋም ድምነቴ ሶስና እንደገለጸችው ለትውልድ የሚተላለፍና አፍሪካን ነክ የሆኑ ነገሮች ላይ በፖሊሲ እና ግንዛቤዎችን በማስጨበጥ የሚጓዝ ነው። እንዳጋጣሚ አሁን የናይል ጉዳይ አንገብጋቢና ዋና ሆኖ ስላገኘ ነው ቅድሚያ እሱን እየሰራ ነው ያለ ነው። ስለ ሰሞኑ ያነሳው ጉዳይ መግደላዊት እንዳለችው ድርድር መልካም ነው። ነገር ግን የአደራዳሪዎችም ሆነ የታዛቢዎች ሚና በግልጽ መታወቅ ይኖርበታል። ቀን ቀን በታዛቢነት የተቀመጡ ታዛቢዎች ማታ ማታ በትዊተር እና በፌስቡክ የድርድሩን ሂደት የሚያናጋ አይነት ስሜቶች የሚሰጡ መልእክቶች የሚሰጡበት ሁኔታ ነው ያየ ነው። እስከ ዛሬ ድረስ በአባይ ጉዳይ ላይ ግብፃውያን የመገናኛ ብዙሀኑንና የማህበራዊ ሚዲያን ተቆጣጥረው የቆዩበት ጊዜ ነበረ እና የዊያስፋየር ዋና ዓላማ የኢትዮጵያም ድምፅ መሰማት ይኖርበታል፣ እውነቱ መታወቅ ይኖርበታል በሚል እነኚህን እውነተኛ ጭብጦች ላለፉት 6 ወራቶች ከነሱ እኩል እግር በእግር እየተከታተልን መረጃዎችን ለህብረተሰቡና ለዓለም ስናደርስ የቆየ ነው እና ሂደቱ ጥሩ ሆኖ እያለ በመሀል ላይ እንደዚህ ሆኖ ለምሳሌ ትላንትና የናሽናል ሴኩሪቲ ካውንስል ያወጣው የመንግስት መግለጫ ባይሆንም ይሄ ትልቅ የመማክርት ጉባኤ ነው በፕሬዚዳንቱ ሊቀመንበርነት የሚመራ እና ያወጡት ስቴትመንት ትንሽም አደናጋሪ ነው። በጭብጥ ደረጃ ስህተቶችም ስላሉት እኛ ዊያስፋየር እሱንም አሁን በቅርብ አድሬስ የምናደርገው ነው እና ተግባሮቻችን ይህን ይመሳሰላል።
ካም አመሰግናለሁ ሳምሶን ተስና ተዝብታችሁ እንደው በጨረፍታ ለማየት ያህል ነው ትኩስ ስለሆነ አሁን ያነጋገረ ይልቁንም ደግሞ እናንተ በዚህ ጉዳይ ላይ ትኩረት ሰጣችሁ የምትሰሩ እንደመሆናችሁ እየበኩላችሁ ነው ይታ በጨረፍታ ለማየት ያህል ነው ወደ ዋናው ዝርዝር ላይ ከመግባታችን አስቀድሞ ሶስና
እሺ እኔ የጉዳዩ ተማሪ ነኝ። በዚህ አንፃር ግን የሚገርመው የማየው ሶሻል ሚዲያ ላይ በተለይ ለሚወያዩት ሰዎች ይሄ ጉዳይ አንገብጋቢና ኢትዮጵያን ያዋሃደው ኦር ዩኒቲ ያመጣ ሳብጀክት መሆኑ ይታያል በደንብና ያንን የአንድነት ባህሪ ስታይ ያስደስታልና ሞራል የሚሰጥ ነገር ሆኖ አግኝቻለሁ። አብሮኝ የሚሰሩትን የሥራ ባልደረቦቼን እነሱን ሰፖርት በማድረግ ነው እንግዲህ እኔ የተሳተፍኩ ያለሁት እዛ ላይ ነው መረዳ ያለሁት።
የሰሞኑ ፍርቅ አዲስ አይደለም፣ ለወራት የዘለቀ ድርድር ተካሂዷል። የዋሽንግተን ድርድር ከፈረሰ በኋላ ለረጅም ወራት ተቋርጦ ነበር። ነገር ግን በግብጽ በኩል ሳምሶን እንደገለጸው ከፍተኛ ዲፕሎማሲያዊ ጫና ለማሳደር ግብጽ የምትሞክር መሆኗን ይፋ አድርጋለች። ሌላ በኩል ወታደራዊ ጣልቃ ገብነት እንዳይኖር የሚል ስጋትም ቀስቅሶ ነበር። ምንም እንኳን እንደ ግጭት አስወጋጁ ድርጅት ክራይሲስ ግሩፕ የመሳሰሉት ያን አይነት አይኖርም የሚል አስተያየት ቢያቀርቡም ዛሬም የተለያዩ የግብጽ ባለሙያዎች፣ የፖለቲካ ሰዎች ያን መሰል አስተያየት ይሰጣሉ። ምን ይታያችኋል? በሳምንታት ውስጥ የውሃ ሙሌቱ ይጀምራል። በከፊል አልተነገረ በተወሰነ ደረጃ የግብጽ ባለስልጣናትም ያመኑት ውሃው በሚሞላበት አካሄድ ላይ የተወሰነ ስምምነት ተደርሷል የሚል መረጃ በኢትዮጵያ በኩል በግልጽ ተገልጿል። መቅደላዊ እስከገባሽ እስከተረዳሽ ድረስ ምንድነው የሚከተለው ምዕራፍ? ምን ይታይሻል?
ሄ ፈርስት ፊሊንግ ኢን ኦፕሬሽን በሚለው የመጀመሪያ የግድቡ ሙሌትና አሰራር ላይ ተስማምተናል የሚል መረጃ እኔም ሰምቻለሁ። አይ ቲንክ ከኢትዮጵያም ሳይድ እሱ ተቀባይነት አለው። አሁን ያልተስማማንበት ነገሮች ሆነው የተቀመጡት ይሄ ፈረጅም ጊዜ ድርቅ ሲኖር እንዴት አድርገን ውሃን ለቃለን የሚለው ነው። ይሄ ደግሞ ሁልጊዜ ወደኋላ ሄዶ ችግር የሚሆነው ለምንድን ነው? ከውሃ ክፍፍል ጋር ስለሚገናኝ ነው። ሶ በኢትዮጵያ ሳይድ በአባይ ግድብ ላይ ተመስርቶ ሊሰራ የሚችል የውሃ ክፍፍል ውስጥ መግባት አንፈልግም። ምክንያቱም አንድ ድንበር ተሻጋሪ ወንዝ ላይ የሚሰራ የውሃ ክፍፍል ሁሉንም ሀገሮች ያቀፈ መሆን አለበት። ስለዚህ ፕሮጀክቱ ምንም ያህል ትልቅ ቢሆን በአንድ ፕሮጀክት ላይ ተመስርተን ወይም ሁሉንም ሀገሮች ባላቀፈ መንገድ የውሃ ክፍፍል ውስጥ መግባት አንችልም። ስለዚህ ከኢትዮጵያ በኩል ያለው አቋም ይሄ ነው። የረጅም ጊዜ ድርቅ ወደ ውሃ ክፍፍል የሚያወራ ስለሆነ እዚህ ላይ መነጋገር አንፈልግም ነው። እዚህ ላይ መግባባት አልቻልንም። በግብጽና በሱዳን በኩል ደግሞ ያው እንደ ጋራንቲ በድርቅ ጊዜና በደረቃማ ወራት በቂ ውሃ ወደ ሀገራቸው እንደሚደርስ እንደ ማስተማመኛ በድርቅ ጊዜ ምን ያህል ውሃ ይለቀቃል የሚለውን መስማማት ይፈልጉታል። ሶ አሁን ትልቅ ችግር ሆኖ ያለው እንዴት ይሞላ፣ የመጀመሪያ ሙሌት እንዴት ይሆን የሚለው ላይ ተስማምተን ሳለ አሁን የረጅም ጊዜ ድርቅ የሚለው ላይ ነው ችግሩ ያለው። እዚህ ላይ ወደፊት እንዴት እንደሚሄድ ለእኔ አይታየኝም። ምክንያቱም እንዴት ነው ኮምፕሮማይዘብል ፖዚሽኖች አይደሉም። እንዴት ልግለጸው?
የማይታረቁ የሚመስሉ ፍላጎቶች ነው።
ኤግዛክትሊ የማይታረቁ የሚመስሉ ፖዚሽኖች ናቸው። ከኢትዮጵያ ሳይድ የማይፈለገውም ይሄ በእጅ አዙር በቅኝ ግዛት ጊዜ የተመሰረቱትን ውሎች የ1929 የ1959ን ውሎች ወደ መቀበል የሚያመራ አይነት አሬንጅመንት ውስጥ እንዳንገባ ነው ፍራቸው። በግብጽና በሱዳን በኩል ደግሞ ሰምሃው ያሁን የሚጠቀሙበት የውሃ መጠን ሲግኒፊካንትሊ እንዳይቀንስና ያንን በአንድም በሌላም መንገድ ጋራንቲ ለማረጋገጥ
ያን አመቱን
ለማረጋገጥ ይፈልጋሉ። ሶ ይሄ እነዚህ ሁለቱ ነገሮች እንዴት እንደሚገናኙ ወደፊት አይታየኝም። ግን ሶስቱ ሀገሮች ከጠቅላይ ሚኒስትሮቻቸው ጋር ተነጋግረው እንደገና ሲመለሱ አይ ቲንክ ይሄ ነው የሚቀረው ነገር። ወደፊት እንዴት ሊሆን የምናየው ይሆናል። ነገር ግን የመጀመሪያው ሙሌትን በተመለከተ ኢትዮጵያን የሚያስራስ ነገር የለም። ግድቡን ከመምላት ማለት ነው። ይሄ የመሪዎች መግለጫ ዲክላሬሽን ኦፍ ፕሪንሲፕልስ የምንለው በሶስቱ ሀገሮች የተፈረመው ኢትዮጵያ ይሄ ስምምነቱ ሳትደርስ ግድቡን መምላት አትችልም የሚል ማዕቀብ አሳርፍባትም ኢትዮጵያ። ስለዚህ ይሄ ሁሉ ድርድር ያው ሀገሮቹ በዚህ ወንዝ የተሳሰሩ ስለሆነ ከመልካም ጎረቤትነት፣ ከበጎ ፈቃድ ኮኦፕሬሽን፣ ይሄ አብሮ መስራትን ፌቨር ከማድረግ አንጻር ካልሆነ በስተቀር በህግ አግባብ አስገዳጅነት ያለው አይደለም። ስለዚህ ተስማሙ
ተስማሙበትም አልተስማሙበትም ሙሌቱ አሁን ሐምሌ ላይ ይቀጥላል። ግን ያው ትልቅ ፕሮጀክት ስለሆነ ድንበር ተሻጋሪ ወንዝ ላይ የምንሰራው ፕሮጀክት ስለሆነ እንዲሁም ከጥሩ ጎረቤትነት አንፃር ይሄ የታችኛው ተፋሰስ ሀገሮች ላይ የሚመጣውን ጉዳትም ካለ ኢምፓክትም ካለ ለመቀነስ ካለ በጎ ፈቃድ ያ ከኢትዮጵያ በኩል ያንን ለማድረግ ከዛ በመነጨ በጎ ፈቃድ የሚካሄድ ድርድር ነው እንጂ ይሄ የህግ አግባብነት አስገድዶን የምናደርገው ድርድር አይደለም። ከኢትዮጵያ በኩል የወጣው መግለጫ ይሄንን ነው የሚለው ሙሌቱ እንደሚቀጥል ነገር ግን ነገሮች ላይ ማውራታቸው እንደሚቀጥሉ ነው።
መልካም። በህግ አስገዳጅነት አይኑረው እንጂ በአንሳሩ በኢትዮጵያ ላይ በዲፕሎማሲው ጎራ እንድትገለል ለማድረግ ኢትዮጵያን ጫና ይደረጋል የሚል ትንታኔ ነው እየቀረበ ያለው። በኋላ ላይ ግፋ አድርገን እንሄዳለን። በዚህ ጉዳይ ላይ ጥናት እየሰው ነው መሰለኝ እየነገሽን ያለሽውና ምናልባትም በዚህ ሰዓት ለሚከታተሏችሁ አድማጮች የግድ የውሃ ጉዳይ አዋቂዎች ሳትሆኑ ለመለየት ምክር ያለው ጥናት ያደረገችን መግደላዊት እንደምንም የተሰባሰባችሁ የግድ በሙያችሁ በዚህ ላይ ጥናት ስላላችሁ አይደለም። ቅድም ሶስናም ሳምሶንም ብላችኋል። ኢትዮጵያውያንን በአንድ ያሰባሰበ የተለየ ታሪካዊ አጋጣሚ ይመስላል። በፖለቲካ ከፍተኛ መከፋፈል በሚታይበት ምናልባት በጣት ከሚቆጠሩ ሁሉን በጋራ አሰባሰቡ ጉዳዮች አንዱ የሆነ ነው የአባይ ጉዳይ። እስኪ ስለናንተ መሰባሰብ ሶስና ቀደም ስለዚህ ጥናታዊ ዕውቀት የለኝም ነገር ግን ማድረግ የምችለውን ብለሻል። በሙያሽ ያደረግሽ ያለሽው ስራ አለ በሚታውቁት በየተማራችሁበት ሙያ ለታደርጉ የምትችሉትን ነገር አምናችሁ ነው የመጣችሁትና ስለናንተም እዚህ ውይይት ውስጥ ለሌሉ አጋሮቻችሁም እስኪ አጫውቱን አንዳችሁ ልቀድምሽ ይችላላችሁ።
እሺ እኔ እዚህ ላይ ስለስብስቡ ላውራና ሶስና ድምፅ ሰጣለሁ። ስብስቡ ውስጥ ያሉት በሙያ አንፃር በየግላቸው ሙያ በጣም የላቁና ቢያንስ ከ15 ከ20 ከ25 ዓመት በላይ ልምድ ያላቸው ባለሙያዎች ናቸው። በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ ዴታ ሳይንስ፣ ዊንድ ፓወር፣ በሶላር መቅደላዊት አይነት ደግሞ በዚህ በኢንጂኒሪንጉ እና በዲፕሎማሲው እና በተለያየ ሙያ ያሉ ናቸው እዚህ ውስጥ ያሉበት። እኛ እያደረግን እያጎላን ያለ ነው ምንድን ነው ባለሙያዎች የሚሰሯቸው የሚሰጡን መረጃዎች ለህዝብ ተደራሽ እንዲሆኑ ቅልብጭ ብለው ቪዲዮም ከሆኑ በአንድና በሁለት ደቂቃ ውስጥ ሊገቡ በሚችል መንገድ አቀናጅተን ነው የምናወጣው። እና ይሄ በጣም ከአሁን በፊት ተደርጎ በማይታወቅ ሁኔታ ነው ያለው። ከአሁን በፊት ስብስቦች ሲኖሩ በአንድ ዙሪያ ነው ስብስቡ የሚሆነው፣ በዛ ሙያ ብቻ ነው። አሁን ግን ይሄ ስብስብ ልዩ የሚያደርገው ምንድን ነው? አንድ ነገር እኛ አንድ መረጃ ስንለቅ በተለያየ አቅጣጫ ግምገማ ደርሶበት በተለያየ አቅጣጫ የሙያ ዳሰሳ ደርሶት ነው ወደ ህዝብ የሚደርሰው ነው። የማህበራዊ ሚዲያዎቹን ብታይ የሚለቀቁት መረጃዎች አጠር አጠር ያሉ መረጃዎች ናቸው። እና ኢትዮጵያ በፌስቡክ እና በትዊተር የምትሸበረክ ሀገር አይደለችም። ኢትዮጵያ ትዊተር፣ ፌስቡክ ከመኖሩ በፊት ለዘመናት የቀኝ ገዢዎች ጥቃት የመለሰች ሀገር ነች። አሁንም ቢሆን በቀደም ጠቅላይ ሚኒስትሩ እንደገለጹት ውጭ ጉዳይ ሚኒስትር አቶ ገዱም እንደገለጹት የሚሄዱበት አቅጣጫ በጣም የጠነከረና የማያወላዳ አቋም ስለሆነ እኛም ከጀርባቸው ሆነን ይህንን ለመደገፍ በሙያችን እንዳልኩ እንደተሰባሰብ ነው እየሰራን ያለ ነው።
መልካም። መቅደላዊት ወደ አንቺ ልመለስ ነው። የመብትን ጉዳይ ኢትዮጵያ ተጠቃሚነቷን አጥብቀሽ ትከራከራለች። አንድ ግብፃዊ አንቺ መሳ ለምሳ ተቀምጦ ያስቢ የግብፅ ታሪካዊ ባለቤትነት የሚባል አብዛኛው የውሃ ምንጫቸው ናይል ላይ እንደተገደበ ይህ ሰዓት ህልውና አደጋ ላይ ነው ለሚለው መንገድ ለሚያሳስበው ግብፃዊ የፖለቲካ ጉዳይም አብሮት አለበት። በእርግጥም ደግሞ ተጨባጭ ስጋቶችም ሊኖሩ ይችላሉና ከህግም ባሻገር ከሚገባው ፍጥጫ አንጻር ምንድን ነው የሚታይ? ምን ሰው መደረግ አለበት? ምስዩ በአንጻር ውስጥ ጦርነት ያሳስብሻለን?
አድማጮች ውይይታችን አልተቋጨም። ተከታዩን በሌላ ፕሮግራም ይዘን እንቀርባለን። ሙሉ ውይይታችን ታዲያ በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ስርጭቶቻችንን በዌብሳይታችን መከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። በፌስቡክ @voamharic፣ በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከታተሉን። ስርጭታችንን ከኦዲዮናው በተጨማሪ ደግሞ በእጅ ስልካችሁ voahorn.mobi ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን። ተወያዩ፣ ተነጋገሩ። አሁን ተራው የሙዚቃ ቃና ነው።
ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ካራማጮች እንደምን ሰነበታችሁ እንደምን አመሻችሁ በእያላችሁበት የክብር ሰላምታ ይድረሳችሁ
እንዶትሮ መስመሩን ለደሳለኝ መኮንን ከመልቀቄ በፊት ለዕለቱ ስላዘጋጀው ልዩ የሙዚቃ ምርጫ እንዲነግረኝ ቨርጂኒያ ወደሚገኘው መኖሪያ ቤቱ ስልክ ደውያለሁ ደሳለኝ እየሰማህ ነው
እየሰማው ነው
የአየር ሰዓት ክልሌን ድንበሩን ጥሼ ባንተ ክልል ውስጥ እገኛለሁ እንዴት ነህ?
የአየር ሰዓት ድንበር ተሳሽ በሙዚቃ ካና ፕሮግራም ላይ እየተገኘሽ ነው።
ዛሬ ምን አለ እጅ ከምን ዛሬ?
በዛሬው የሙዚቃ ካና ፕሮግራም ላይ እንግዲህ በነገ ያው የሚከበረው የአባቶች ቀን ነው። የአባቶችን ቀን የሚዘክሩ ምርጥ ዜማዎችን ነው ይዤ የቀረብኩት ሲሆን
የእንግሊዝኛ ዜማዎች ናቸው እንግዲህ ምክንያቱም የሙዚቃ ቃና ምርጥ የእንግሊዝኛ ሙዚቃዎች የሚሰሙበት ሰዓት ነው እና እንግሊዝኛ ዜማዎች ናቸው የሚኖሩት በነገራችን ላይ በጣም ገጠር አካባቢ ላይ ይኖሩ የነበሩ ልጆች እድሉ ስላልነበራቸው ሙዚቃ ቃናን በማዳመጥ ስለ እንግሊዘኛ ሙዚቃ ያላቸውን ዕውቀት ከፍ እንዳደረጉ እንዳዳበረላቸው የተወሰኑ ልጆች ሲነግሩኝ ሰምቻለሁ እና ቀላል ዋጋ አልነበረውም ለማለት ነው ፕሮግራሙ።
ትክክል አድማጮቻችን እንደውም እኔም በዛ ፕሮግራም ብዙ የተማርኩበት ነው ምክንያቱም በጣም ካልጠበቅሹ ቦታ የሚመጡልኝ ደብዳቤዎች ነበሩ ከአድማጮች ሳይሆን እኔም ከአድማጮች ብዙ 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 ነገር እየተማርኩበት
በጣም በጣም ጥሩ እንግዲህ በዛው ቀጥል አየር ሰዓቱን ለአንተ ልልቀቅ መልካም የአባቶች ቀን ይሁን ጥሩ የአባቶች የሙዚቃ ዜማ እንደምትጋብዝ አድማጮችህን ተስፋ አደርጋለሁ መልካም ፕሮግራም ይሁንልህ
እሺ ሲሆን አመሰግናለሁ የአየር መስመሩንም ተጋፍተሽ የአየር መስመሩን ስለለቀችልኝ በዛሬው የሙዚቃ ቀን ፕሮግራሞች ቀደም ብዬ እንዳልኩት ምርጥ ምርጥ የእንግሊዝኛ ዜማዎችን ነው ይዤ የጠበቅኩት ታዲያ ወደዛ ከመሸጋገሬ በፊት መንገድሽን እዚሁ አየር ላይ ስላለሽ ነገ አባቶች ቀን የሚከበረው እና የመጀመሪያውን ዜማ አንቺ ልትመርጭልን
ደሳለኝ በጣም አመሰግናለሁ ማለት ይሄ ትልቅ እድል ነው እድሉን ብትሰጠኝ ግን አንድ የምጠይቀህ ነገር አለ አንተ እንቅድም እንደጠቀስኩት እንግሊዘኛ ዜማ ነው ለአድማጮች ብዙ ጊዜ የምትጋብዘውና ህግ ከጣስክልኝ ወደ አማርኛ አንድ የአማርኛ ዘፈን ብጋብዝ
ሲሆን እንደምታውቂው በሙዚቃ ቀና ፕሮግራም የምንጫወተው ያው የእንግሊዘኛ ዜማዎችን ነው እንዳልሽው ነገ አባቶች ቀን የሚከበርበት ቀን ስለሆነ ጥረው ግረው ያሳደጉንን አባቶቻችንን ለማመስገን የአማርኛ ዜማ እንድንጫወት ድንበር ተጋፍተሽ እየጠየቅሽ ነው ይገባኛል ሲሆን አንዳንድ ጊዜ ከኔም ጋር ሆነ ከሌሎች የስራ ባልደረቦቻችን ጋር ከስራዎች ለጨዋታ ስንገናኝ በጨዋታችን መሀል ስለ አባትሽ ስታነሽ እየሰማሽ ያለው አባትሽ በእረፍት ከተለዩሽም ብዙ ሩቅ አይደለም አይደለ?
አዎ አዎ ሩቅ አይደለም ሩቅ አይደለም።
መረጥሽውን የአማርኛ ዜማ ከመጋበዝሽ በፊት እስቲ ስለ አባትሽ ትውስታሽ ማጠፍላ አድርገሽ ንገሪንና ዜማውን ለአባትሽ እና ለሌሎች አባቶች ውለጭልን።
ደሳለኝ እንዳልከው በጊዜ ሂደት ሩቅ አይደለም። ስታስበው ቀኑን ስታስበው ሩቅ ይመስልሃል ግን አልተያየንም እኔና እሱ እና ሁልጊዜም ቤት ውስጥ እንዳለ ነው የሚሰማኝ። ስለዚህ ያለፈ የሄደ የሚለው ነገር አታስበውም በቃ አይመጣልህም እና እንደውም አንዳንድ ጊዜ ቃል ገዛ ሳይ ለእናቴ የሆነ ነገር ለመግዛት ሳስብ ለሱም መርጥና ደንግጬ ትውት አደርገዋለሁና ሁልጊዜም ቢሆን ከሐሳብ ውስጥ አይወጣም። በተለይ ሴት ልጅ ለአባቷ በጣም ቅርብ ናት አባቱም ለሴት ልጁ በጣም ቅርብ ነውና ለዛ አይነት ስሜት ስላለ ሁልጊዜም አባቴን አትረሳው። የአባቴ ትዝታ በጣም ብዙ ነው። እኔና አባቴ ልክ እንደ ጓደኛ ወንድ ልጅ ስላልነበረው ሶስታችንም ሴት ስለነበርን እኔ መሃል ላይ ነኝ ያለሁትና የመሃል ልጅ ነኝ ልክ እንደ ወንድ ልጅ ነበር የሚያቀርበኝና ትዝታ ችን ብዙ ነው። ሳቅ አለው ለቅሶ አለው ማለት በጣም ኃይለኛ ነበር አባቴ ለኔ ኮንትሮል የሚያደርገኝ በጣም የሚቆጣጠረኝ አባት ነበርና አይኑን ለደቂቃ አይነቅልም ነበር ከኔ ላይ። ስለዚህ ብዙ ነገር ነው እኔና ያባቴ ተስታ እንዲዝም ብለህ መትረሰው አይደለም ቀልድ አለው ነቆራ አለው በጣም ነው ምንናቆረው ልክ እንደ ጓደኛ ነው ምንናቆረውና ሁልጊዜ ያባቴ ተስታ አብሮኛልና አባቴ በህይወት ቢኖርም በህይወት ባይኖርም ሁልጊዜ ማባት ነውና የግርማ ተፈራ ለኔስ አባብዬ የሚለው ዜማ በደንብ አርጎ አባቶቻችንን ይገልጻል። ግርማ የተቀሰበት ለፍቶ ጥሩ ግሩ የላቡን ለልጆች አጉርሶ ነው የሚለውና አባቶቻችን ለፍተው ጥረው ይዘም ሀገር ቢሆን አባቶች ለልጆቻቸው እናቶችም ሁለቱም እኩል ነው ዋጋ የሚከፍሉት። አባቶች ለልጆቻቸው የላባቸውን አጉርሰው እኔ አባቴ በስነ ስርዓት ሄዶ ገበያ ውስጥ ለሱ ልብስ ጫማ ካልሲ ምናምን የገዛበትን ጊዜ አላስታውሰም። ሁልጊዜ ማስታውሰው ለኛ የሚገዛበትን ጊዜ ነውና በቃ የተለየ አባት ነበር። ደግሞ የእናታችን ዋጋም ከፍተኛ ቢሆን የአባታችንም ልክ እንደዛው ነበርና እና ሁልጊዜ ሶስት ሴቶች አሉኝና ሶስት ልጆች አሉኝ ቀብሬ በጣም ያማረ የደመቀ ነው የሚሆነው ለቅሶዬ እኔ እኮ እናንተ ናችሁ ያላችሁ ምናምን የሚላን ነበርና ሁሌ የሚረብሽኝ እሱ ነው። ደሳለኝ እንግዲህ አየር ሰዓቱን በሙሉ ተቆጣጠርኩትና ዘፈኑን ጋብዤ እኔ አየር መስመሩን ላንተ ልተውልህ እግዚአብሔር ባለመስቀዱ አጠገባችን በህይወት ባትኖርም ሁልጊዜም ለማስታወስህ ለአባቴ አቶ ግርማ ታደሰና ለሁሉም አባቶች በመላው ዓለም ለምትገኙ በተለይ በጣም ለምንወዳችሁ ኢትዮጵያውያን አባቶች ያለውን ችግር ተቋቁማችሁ ልጆቻችሁ ቁም ነገር ቦታ ላይ እንዲደርሱ የተሻለ ቦታ ላይ እንዲደርሱ ለፍታችሁ ላሳደጋችሁን ለምታሳድጉን አባቶች ይሁን የግርማ ተፈራ ካሳ አባቢን ዘፈንጋብዥ ደሳለኝ ለሰናበታንተን
ሲሆን አመሰግናለሁ። በጣም አመሰግናለሁ የአባቶችን ትዝታዎች ስላስታወሽን የአባቶች ትዝታዎች እንደሚያጽናኑሽ እርግጠኛ ነኝ። እስቲ ከዜማ በኋላ እንዳትሄጂ አንድ ዜማ እንድትደግሚን ጠይቅሻለሁ። አባት መችረታለ በፍርሰሶ ጭቃቡታ ግዞ የላቡና ሁሶ ያብደስት የለማወይ መውደዱ ለግዞ አባቴ አባቴዬ ዋሴ ደበሳ ሲሆን በጣም ግሩም የሆነ የግርማ ተፈራን ዜማ ነው ለአባቶቻችን የመረጥሽልን። በጣም አመሰግናለሁኝ። እስቲ እንደው ለመሰናበቻ ከመመለስሽ በፊት እስቲ አንድ ዜማ እግረ መንገድሽን ብትጨምርልን ደስ ይለኛል።
አማርኛ ነው?
አይ ነው ፕሮግራሙ የአማርኛ ቢሆን በሙሉ የአማርኛ ዜማዎችን ብንጫወት ደስ ይለኛል። ግን እንደምታውቂው የሙዚቃ ቃና ፕሮግራም ሁልጊዜ የምንጫወተው የእንግሊዝኛ ዜማዎችን ስለሆነ ደግሞም አባቶችን የሚያስታውሱ ብዙ ብዙ በርካታ ደስ የሚሉ የእንግሊዝኛ ዜማዎች አሉ። አንቺም እርግጠኛ ነኝ ታውቂያቸዋለሽ፣ በርካታ ዜማዎች አሉ። እንደው ከመሰነባበትሽ በፊት እስቲ አንድ የእንግሊዝኛ ዜማ አባቶችን የሚዘክር ዜማ ለአድማጮቻችን እጋብዥና ወደ መሰነባበቻው ትመለሻለሽ። ሌሎቹን ሙዚቃዎች አጫውታለሁ።
ደሳለኝ እንግዲህ አው ልክ ነህ፣ በጣም ብዙ ዜማዎች አሉ። እንደው የሀዘን እንዳላደርገው እንጂ The Temptations የሙዚቃ ቡድኖች ከሰሩት አንድ ዘፈን በጣም ከኔ ታሪክ ጋር ተመሳሳይ ነው ብዬ ስለማስብ ደጋግሜ የምሰማው ዜማ አለ። ግን እንደው ዝም ብዬ ሀዘን እንዳላደርገው Luther Vandross Dance with My Father ሲል የተጫወተው ዘፈን አለ። አንዳንድ ሰርጎች ላይ ስታደብ ሴት ልጆች ሰርጋቸው ላይ ከአባታቸው ጋር ሲደንሱ ያለውና ስለዚህ እሱን Dance with My Father ጋብዝና ደሳለኝ መኮንን አባክል ሰናበት ደህና ሁን ቀሪዎቹን ዜማዎች አንተ ጋብዛቸው አድማጮች።
አመሰግናለሁ ሲሆን በጣም ግሩም ዜማ ነው የመረጥሽልን Dance with My Father.
Before life removed all the innocence my father would lift me high and dance with my mother and me and then spin me around the and I knew for sure I was loved. If I could get another chance, another walk, another dance with him, I'd play a song that would never, ever end. How I'd love, love to dance with my father. Ooh. When I and my mother would disagree, to get my way I would run from her to him. He'd make me laugh just to comfort me. And finally make me do just what my mama said. Later that night when I was asleep, he left a dollar under my sheet. Never dreamed that he would be gone from me.
ፋለሬ ተሰኞን የሉተር ቫንድረስን ዜማ ነበር ያደመጥነው። ሲሆን ለዜማ ምርጫሽ አመሰግናለሁ። የተከበራችሁ ሙዚቃ ቃና አድማጮች ወደ ቀጣዩ ዜማ ከመሸጋገሬ በፊት ስለ አባቶች ቀን አከባበር መነሻ እስቲ ባጭሩ የአባቶች ቀን እዚህ ዩናይትድ ስቴትስ መከበር የጀመረው እንደ አውሮፓውያን አቆጣጠር በ1910 ነው። በዓሉ እንዲከበር ያደረጉት በዋሽንግተን ግዛት በምትገኝ ስፖካን በምትባል ከተማ ነዋሪ የነበሩ ስኖራ ዳድ የተባሉ ሴት ናቸው።
ስኖራ አንድ ቀን በቤተ ክርስቲያን ውስጥ የጾሎ ስነ ስርዓት ካበቃ በኋላ የቤተ ክርስቲያኑ ፓስተር ስለ እናቶችና ስለ እናቶች ቀን አከባበር ሲሰብኩ ይሰማሉ። ወይዘሮ ስኖራ እናታቸው በልጅነታቸው ነው ያረፉባቸው። እሳቸውና አምስት ወንድሞቻቸው ያደጉት ያለ እናት በአባታቸው ነው። ታዲያን ቀን ስኖራ ለፓስተራቸው ቤተ ክርስቲያናችን እናቶችን ቀን ካከበረ ለምንድን ነው የአባቶች ቀን የማይከበረው? እኔና አምስት ወንድሞችን ተንከባክቦ ያሳደገን አባታችን ነው እና የአባታችን ቀን ማከበር አለበት ሏቸዋል። ፓስተሩም ይስማማሉ። ወይዘሮ ስኖራም እንግዲያውስ የአባት የልደት ቀን ሰኔ 5 ስለሆነ የአባቶች ቀን ሰኔ 5 እንዲሆንላቸው ይጠይቃሉ ፓስተሩን። ፓስተሩም አይ ለበዓሉ የሚሆን ንግግር ለማዘጋጀት ጊዜ ያስፈልገኛልና ሰኔ 5 ሊሆን አይችልም ብለው የአባቶች ቀን ሰኔ በገባ በሶስተኛው እሁድ እንዲከበር ሆነ። ከዚያ ቀን ጀምሮ በሁሉም ዩናይትድ ስቴትስ ግዛቶች ሳይሆን በአንዳንድ ግዛቶች መከበር ጀመረ። በኋላም እንደ አውሮፓውያን አቆጣጠር በ1966 ፕሬዚዳንት ጆንሰን የአባቶች ቀን ለማክበር ሕግ አወጡ። ሕጉ ከወጣ ከስድስት ዓመታት በኋላ ፕሬዚዳንት ሪቻርድ ኒክሰን ሰኔ በገባ በሶስተኛው ቀን እሁድ የአባቶች ቀን በመላ ዩናይትድ ስቴትስ እንዲከበር በ1972 ፈረሙ። ይኸው ሰኔ በገባ በሶስተኛው እሁድ የአባቶች ቀን ይከበራል። ወይዘሮ ስኖራ ለአባታቸው ክብር ሲሉ የአባቶች ቀን እንዲከበር በመጠየቃቸው የአባቶች ቀን እንዲከበር አደረጉ እላቸዋለሁ። የተከበራቸው አድማጮች በድጋሚ መልካም የአባቶች ቀን እየተመኘሁኝ ቢያንሴ ኖር ዳዲ እያለች የምትጫወተውን ዜማ ቀጥዬ ልጋብዛችሁ። የሙዚቃ ቀናማቶች ቢያንሴ ዳዲ እያለች የተጫወተችውን ሙዚቃ ነበር ያደመጥነው። በመላው ዓለም የምትገኙ አባቶች መልካም የአባቶች ቀን ይሁንላችሁ እያልኩኝ ቀጥለን የምናደምጠው ዜማ ማይ ፋዘር የተሰኘውን የኤሪክ ክላፕተንን ዜማ ይሆናል።
How did I get
የተከበራቸው ሙዚቃ ቀን አድማጮች ማይ ፋዘር የተሰኘውን የኤሪክ ክላፕተንን ዜማ ነበር ያደመጥነው። የተመደበልኝ ሰዓት እየተገባደደ ነው። በድጋሜ በመላው ዓለም ለምትገኙ አባቶች መልካም የአባቶች ቀን እየተመኘሁኝ ፓፓዎስ ኦርሊንግ ስቶን በተሰኘው በቴምፕቴሽን ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው።
ሳሌ መኮንን ነገ የሚከበረውን የአባቶች ቀንን በማስታወስ ለአባቶች ቀን የተለየ የማስታወሻ ዜማ ሲጋብዝልን ስላመሸ እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።